ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 7ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ ነው።
በኢትዮጵያ ያለው ቀውስ አዘል የፖለቲካ ሁኔታ የሚጠይቃቸው ምላሽ መስጠት መጀመር ሲገባ አዲስ ጠቅላይ ሚኒስትር የተባለው ሹም ሽርሽር ማብዛቱ አነጋጋሪ ሆኗል ተብሏል። ሁሉም የፖለቲካ እስረኞች ይፈቱ፣ ወደ ዲሞክራሲያዊ ሽግግር እርምጃዎች ይጀመሩ የሚሉት ጥያቄዎች መልስ ሳያገኙ አዲሱ ሹም ወዲና ወዲያ መዞሩና ጊዜና ገንዘብ ማጥፋቱ አነጋጋሪ ሆኖ ተገኝቷል። ወደ ኬንያ ተጉዞ ይህ ነው የሚባል ቁም ነገር ላይ ተዋይቶ ፍሬ ያላገኘው የወያኔ ሹም አብይ ሱዳንም ከኢትዮጵያ መሬት እንድትለቅ በመጠየቅ ፋንታ የጋራ ወታደራዊ እንቅስቃሴ አብሮ ለመጀመር አሁን ካለው ነፍሰ ገዳይ ኦማር በሽር ወታደሮች ጋር ተስማምቶ ተመልሷል። በጅቡቲ ስለ ወደብ አጠቃቀም ያደረገው ውይይትና ስምምነት የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር ባዘዘው የተባበሩት አረብ ኤሚሬትስ በቀይ ባህር ወደቦች ወታደራዊ ሰፈሮችን ማቋቋም ማብዛቷ ለጥቅማችን አይበጅም ባለው መሰረት ነውም ተብሏል። የተባበሩት አረብ ኤሚሬትስ ከሳውዲ ጋር ሆና አሰብንም የተከራየች ብትሆንም በሶማሊያ የምታደርገውን ወታደራዊ እንቅስቃሴ አሜሪካም እስራኤል የሚወደዱት አይደለም ተብሏል። ከዚህ በተያያዘ በመቋዲሾ ቱርክ ግዙፍ የጦር ሰፈር መገንባት መጀመሯን የሶማሊያን ፖሊስ አሰልጣኝ መሆኗም ራሱን የቻለ ውጥንቅጥ ፈጥሯል ያሉት ታዛቢዎች የወያኔ ጠቅላይ ሚኒስትር ስለ አካባቢ ሁኔታ በቂ ግንዛቤ እንደሌለውና በውጭ ጉዳይ መስክ ተቆጣጣሪውን ስዩም መስፍንና ወርቅነህ ገበየሁ ቢሆን ችሎታቸው ትንሽ ነው ሲሉ አስገንዝበዋል። ስዩም መስፍን የውጭ ጉዳይ ሚኒስትር በነበረበት ወቅት መግለጫ ሲያቀርብ የሚጽፉለት በእንግሊዝ መንግስት የተሰጡት አማካሪዎች እንደነበሩ ተጠቅሷል። የወያኔው ጠቅላይ ሚኒስትር በቅርቡ ወደ አሜሪካ ዋሽንግተን ዲሲ አቅንቶ በዚያ ያሉትን ኢትዮጵያውያንና በተለይም ድጋፍ የሰጡትን ክፍሎች ሰብስቦ ለማነጋገር እቅድ ይዟል ተብሏል። በዋሽንግተን ያሉ ከወያኔ ጋር የሚተባበሩ ክፍሎች ይህንን ስብሰባ እያዘጋጁና ከወያኔ ሊሰብሩ ፍላጎት ያሳዩትን እያነጋገሩ ነው የሚልም መረጃ አለ። ከዚህ በፊት በሀገር ቤት ያሉ ተቃዋሚዎችን ማነጋገር መቅደም ነበረበት ያሉ ታዛቢዎች ይህም እቅድ የማይመለከታቸውና ወያኔ የሚጠላቸው ቡድኖች እንዳሉም ጠቁመዋል። ከጉዞው በፊት ለሽንገላ በሚል አንድ የተቃዋሚ ቡድን መሪን ሊፈታ ማቀዱ ሊታወቅ ተችሏል። በአሜሪካ ቆይታው የወያኔ ጥብቅ ወዳጅ የሆኑትን ባለስልጣኖች ያማማቶ ሱዛን ራይስ፣ ቪኪ ሃድሰን፣ በሃይማኖት የሚገጥሙትንም የአሜሪካ ሴኔት አባሎች ተገናኝቶ ለማነጋገር ወስኗል የሚል መረጃ አለ። በዋሽንግተን ነዋሪ የሆኑ ኢትዮጵያውያን የተቃውሞ ሰልፍ ያደርጋሉ ተብሎ ይጠበቃል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ባወጣቸው 2 መግለጫዎች አንድ በኢትዮጵያ የፕሬስ ነጻነት እንደታፈነው ብሎ ያጋለጠና ያወገዘው ሲሆን በደቡብ አፍሪካ ጆሃንስበርግ ከተማ በቅጥረኛ ነፍሰ ገዳይ የተገደለውን ገዛኸኝ ገብረ መስቀልን በተመለከተ ለዚህ ወንጀል ተጠያቂው በኤምባሲ አማካኝነት ወያኔ ነው ብሎ ከሷል። ወያኔ ከዚህ ቀደም 2 ስደተኞችን ማለትም ጃተኔ አሊንና አፈወርቅ አለምሰገድን ከሀገር ነፍሰ ገዳዮችን አስመጥቶ የገደልና በሌሎችም ላይ በናይሮቢም በካምፓላ ኡጋንዳም ከሶስት ያላነሱ ሙከራዎችን አድርጎ እንደከሸፈበት ገልጿል። ውስጥ አዋቂዎች ወያኔ አጸፋውን ካላገኘ ግድያውን ይቀጥላል እንጂ አያቆምም ብለው የተቹ ሲሆን ወያኔ በህዝብ ተቃውሞና ትግል ምንኛ በቀቢጸ ተስፋ እንደተወጠረም እያሳየ ነው ብለዋል። የወያኔ አገዛዝ በአባይ ግድብ ላይ ያለውን ግንባታ በተመለከተ አንድ እርምጃ በዚያው 2 ወደ ኋላ የተባለበት መሆኑን መጋለጡን ታዛቢዎች ጠቁመዋል። ከዚህ በፊት ስራው ከ70% በላይ ተጠናቆ ባለፈው ዓመት ያበቃል ሲል የነበረውን ዘንግቶ በሰሞኑ ደግሞ 66% ስራው ተጠናቋል ሲል ውሸቱን ተርትሯል። የግድቡ ስራ በ2-3 ዓመት ደረጃ የዘገየው የሜቴክ ኃላፊ የነበረው ጀነራል ክንፈ በፈጠረው ችግርና የግቦ ስራ መሆኑ እየታወቀ ስራው ገስግሷል የሚለው ውሸት ማንንም ማሳማኝ ሳይሆን ቀርቷል። ጀነራሉ ትቦቹ ከየቦታው አስመጥቶ ሳይገጥም ቀርቶ ኢትዮጵያን ኪሳራ ማትርፋለች ያሉ ውስጣዎች አሁን ዋናው ችግር ለግንባታው አስፈላጊ ገንዘብ አለመገኘቱ ነው ሲልም ተቆሟል። ሰራተኞች ደሞዝ ሳይከፈሉ የቆዩ ቢሆንም አድማ እንዳያደርጉ ከባታሊዮን በላይ ጦር መጥቶ እንደሰፈረም ይታወቅ ተችሏል። ወያኔው ጀነራል ክፈ ከሙስና ክስ ለማምለጥና ስራ ለቀቅ ያለ ቢሆንም የሚቴክ ስራ አደናቃፊነትና በሙስና መጨማለቅ የሚቀጥል እንጂ የሚቆም አለመሆኑን የፖለቲካ አዋቂዎች ተናግረዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ረሃብ
ጭቃን ይፈጃል። ረሃብ ቀጠሮ ይሰጣል
ወይስ ቀን ቆጥሮ ይፈጃል?
የሆድ ነገር ሆድ ይቆርጣል ይባላል፣ ድሮ ይባላል ዘነዝላን ይከትፋል።
ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል። ወተት አንጀት ነጥፎ ሲላ
ሆድ ቃደርቆ ሆድ ሲራብ
ተሟጡ አንጀት ባንጀት ሲሳ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው?
ላይችን ሰጥቶት ለሚያስችለው ስንት ቀን ነው ስንት ሌት ነው?
የማዕድ ወዝ ሳታጥጥ አድባሩ አብዳ ሳትፈረጥጥ
ጥንብ ሳይተርፋት ሜዳ አይጥ የቤት ድመት ሳታማምጥ
በመቤቷ አስከሬን ብካይ
እሷም ዋይ አንጀቷም ዋይ ዋይ ውሻውም በጌታው ስጋ ላይ
ቸነፈር በጣለው ሲሳይ አይ ስንት ቀን ትሆን የራባ ዋይ?
እስቲ እናንተ ተናገሩ ተርባችሁ የምታውቁ
ከቸነፈር አምልጣችሁ ተርፋችሁ እንዶ ሳታልቁ
ትንፋሽ ቀርቷችሁ እንዶን ያስችላችሁ እንደው ጥቂት
ቀጠሮ ይሰጣል ልቂት
ስንት ማንት
ስንት ለሊ
ጥንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፉ
በጣረ ሞታ ከናፋቱ አንጃቦ በመቅሰፍ ትግሩ
አንደበት ተርፋችሁ እንደው ሳትነግሩን ከምትቀሩ ካስቻላችሁ ተናገሩ።
ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋገል
ትንፋሽ ስለምን ሳትል
ቀጠሮ ይሰጣል ረሃብ?
ለስንት ቀን ለስንት ያህል?
ስንት ሰዓት ነው የራብ አቅሙ?
ለኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ
እንጂ የኔ ቢጤውማ የታውቆት ጠባዩንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል
ቃሉማ ያው በዘልማድ ይነገራል ይለፈፋል
ይተረካል ይዘትራል ይደጋገማል ይተቻል
እንጂ እንኳን ጠባዩንና የራብ እድሜውን ይታውቃል።
እና ምታውቁ ነገሩን እውነት ራብ ስንት ቀን ይፈጃል?
በጣራ አፋፍ ላይ ያለ ሰው ራብ እንዴት ነው የሚያዛልቅ?
ለስንት ቀን ይሰጣል አንደበት ክነ ሳይሸመቅቅ
ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ
ጥንባንሳ ሊጭር ሳይመጣ ጥንቦርስ ከጎጆ ፈጣራ
እንደ ፍካር ኢየሱስ ቃል በጣር መጻሕፍትን ሳጠራ
አንደበት ሳለህ ተናገር የምታውቅ የራብን ነገር
አስከሬንህ ከየጠሻው ተርፎ እንደው ሳይቀረቀር
ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር
ቆሽታሮ ሳይፈረፈር
ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር
የሆድ ነገር ስንት ያቆያል ቀጠሮ ይሰጣል ልቂት
ስንት መዓልት ስንት ሌሊት
ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ?
እስቲ እናንተ ተናገሩ ተርባችሁ የምታውቁ
ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል? ስንት ያቆያል ስንት ያዘንቃል?
እውነት ረሃብ ስንት ቀን ይፈጃል?
መጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 7 ካምፕስት ስንገባ የቁስለኛው ካምፕ ማለት ነው ሽማግሌው ፊታውራሪ ነጋሽ ከነበሩበት ዋሻ ወጥተው ተቀበሉኝ። የጣሊያን የወታደር የብረት ቆብ አናታቸው ላይ አድርገዋል። ቆቡ ላይ የተጻፈውን ምልክት ሳስተውል አዩኝና የብረት ቆብ የጣሊያን ጀነራል ነው በመልክቱ እንደምታየው ከጄ ሳያመልጥ ደርሼ ጉሮሮውን ቆረጥኩት። የጀነራል ነው የተባለው ምልክት ሳይው የሬዲዮ ሰራተኛ ነው የነበረው። ነገር ግን ነገሩን ላለማበላሸስል ሰውየውን እንኳን ደስ አለዎት አልኳቸው። ዋሻው ውስጥ ምግብ ተዘጋጅቶ ነበር። ብዛት ያለው ያተርሸት አምጥተው ፊታችን አስቀመጡ። አተሩን እየፈለፈልን ስንበላ ሽማግሌው ነጋሽ ሐሳብ የገባቸውና የተጨነቁ ይመስላሉ። ምን እንደሚያስጨንቃቸውም ጠየቅኳቸው። አንድ ያላቸው ልጅ በጽኑ ቆስሏል። ለምን ቀደም ብለው አልነገሩኝም? ትንሽ አረፍ ሳትል ላስቸግርህ አልፈለኩም። ወዲያውኑ ወደ ቆሰለው ሰው ይሄድ አሳዛኝ ሆኖ ልጃቸው የመጨረሻ ሰዓቱ ላይ እንደነበረ ግልጽ ነው። እንደቆሰለ ብዙ ደም ስለፈሰሰው ደክሟል። ደሙም መመረዝ ጀምሯል። ማድረግ የምንችለውን ሁሉ አደረግን። ሌላው ቢቀር ጥሩ አልጋ ላይ አርፎ ነበር። ጥቂት ቆይቶ ደግሞ ቁጥራቸው በርከት ያሉ ሰዎች በዋሻው መግቢያ በር ላይ ተሰበሰቡ። ሐኪሙን ማየት ይፈልጋሉ። መልኩ ምን እንደሚመስል፣ የጸጉሩ ቀለም ትልቅ ነው ወይስ ትንሽ፣ ደግሞስ ምንድን ነው የለበሰው? የመሳሰሉት መልኩን ማወቅ ይፈልጋሉ። ምክንያቱም በኋላ ቆስለኞች አካባቢ ሲሄድ ሰው እንዳይገለው ነው። ቁመቴ 6 ጫማ ከ2 ኢንች ነው። ለመለየት ይረዳቸዋል። ምክንያቱም በእነሱ አስተሳሰብ ጣሊያኖች ቁመታቸው አጭር ነው። በራሳቸው ቋንቋ መናገር ሲጀምር በመካከላችን የነበረው መከለያ ተወገደና እንደ ወንድማቸው አርገው አዩኝ። ሁሉም ዋሻዎችና ቁጥቋጦዎች በወታደሮች ስለተያዙ ለኔ ማረፊያ የሚሆን ቦታ ማግኘት አስቸጋሪ ነበር። እውነት ነው ብዙዎች አብሬያቸው እንደሆን ጋብዘውኝ ነበር፣ ግን በብዙ ምክንያቶች ይቅርብኝ ብያለሁ። በመጨረሻ ሜዳ መካከል ላይ ወዳለ ባዶ የገበሬ ቤት ለመሄድ ወሰንኩ። ሶስት በጥሩ ሁኔታ የነበሩ ጎጆዎች ነበሩ። ሶስቱን ለመኖሪያ፣ ለዕቃ ማስቀመጫና ለማከሚያ ቦታ ማድረግ ይቻላል። በተጨማሪ ያስተዋልኩት ነገር ቢኖር የጣሊያን አውሮፕላኖች የሚጠረጠር ነገር ካላዩ በስተቀር ጎጆዎች ላይ ቦምብ አይጥሉም ነበር። በቅጠል የተሰራ ጎጆ ቆመ። ለታካሚዎች እንደ መቆያ ክፍል መሆኑ ነው። ሰዎች ከፊት ለፊት ሜዳ ላይ እንዳይሰባሰቡ ዘቦች እንዲቆሙ ተደረገ። መሃል ጦርነት ላይ ስላለው የቀይ መስቀል ባንዲራ መስቀል ትክክል ነው ብዬ አላሰብኩም። እንዲያውም ለጣሊያን አውሮፕላኖች የኢላማ ምልክት መስጠት ይሆናል። እንግዲህ በዚህ ሁኔታ አውሮፕላኖችን ሳልፈራ መድፈሬ በአንዳንድ ወታደሮች ዘንድ ደፋር ሰው የሚል ሙገሳ አስገኝቶልኛል። በሌሎች ዘንድ ግን ከሞኝ ነው የተቆጠርኩት። በቀን ብርሃን 30 ሰዎች ብቻ ደፍረው ለሕክምና መጡ። በዚህ ምክንያት ስራዬን በሚከተለው ሁኔታ አደላደልኩ። አንድ የመጀመሪያ የታመሙ ሰዎች ማያ ጊዜ ከጠዋቱ 11 ሰዓት እስከ ጠዋቱ 1 ሰዓት ድረስ። ሁለት ከአንድ ሰዓት እስከ ጠዋቱ 4 ሰዓት ማረፊያ ጊዜ። በዚህ ሰዓት ቁርስ የምበላበት፣ የሕክምና መሳሪያዎችን የምቀቅልበትና ለሚቀጥለው ሥራ ክሊኒኩን የማዘጋጅበት ጊዜ ነው። 3 ከአራት ሰዓት እስከ እኩለ ቀን 6 ሰዓት መንቀሳቀስ የማይችሉ በየዋሻው ያሉ ቁስለኞችን እየዞርኩ የምጎበኝበትና ቁስላቸውን የማክምበት። 4 ከ6 ሰዓት እስከ 9 ሰዓት የምሳና የረፍት ጊዜ። 5 ከ9 እስከ ምሽቱ 1 ሰዓት ህሙማን የሚታዩበት ጊዜ። ከዚያም ቀጥሎ እስከ ምሽቱ 3 ሰዓት ተጨማሪ ህሙማን የሚታዩበት ጊዜ ሆነ። ሁለት ትልልቅ ፋኖሶች ቀዶ ህክምና ለማድረግ በቂ ብርሃን ይሰጡ ነበር። ለብቸኛ ዶክተር ከሶስት ያገሩ ተወላጅ ረዳቶች ጋር ብቻ መስራት የሥራ ጫናው በጣም ከባድ ነበር። ሁሉን የሚያስፈልግ ነገር ለማድረግ አስቸጋሪ ነበር። በተጨማሪ በቂ እንቅልፍ ማግኘት አልቻልኩም። በማረፊያ ሰዓቶች መተኛት ብፈልግም በጣም ታሟል በሚባል በሽተኛ ምክንያት እቀሰቀሳለሁ። በቀን እንዳልተኛ ደግሞ በአውሮፕላኖቹና በቦምቦች ፍንዳታ ድምፅ ድንገት እነቃለሁ። ያም ሁሉ ሆኖ ብዙ የሚያስገርሙ ብዙም የሚያስቁ ሁኔታዎች ስለነበሩ ብቸኝነቱ እንደሚቻል እንዲሆን ረድቷል። ለምን እንደሆነ በማይገባኝ ምክንያት በመትረየስ ጥይት መቁሰል እንደ ክብር ይቆጠር ነበር። እኔ ቁስሉ ከጠመንጃ ነው ወይም ከቦምብ ፍንጣሪ ነው ብዬ ብናገር ከስድብ ነው የሚቆጠረው። ሐኪሙ ምንም አያውቅም እባላለሁ። ቁስሉ ከመትረየስ አይደለም ብዬ ከተናገርኩ አንዳንዶች መታከሙን እምቢ ይላሉ ወይም ተከታታይ ሕክምና አያደርጉም። አንድ ሰው በፍንጣሪ ተመቶ የተለያየ ሰውነቱ ክፍል ላይ 10 ቦታ ቆስሏል። ሳላስበው ሰውየውን እድለኛ ነህ እንኳን ቦምብ ወደ አየር አልወረወረህም ስል በጣም ተናደደ። አታይም እንዴ? ይሄ ሁሉ ቁስል በመትረየስ ጥይት እንደሆነ አንዱ በዚህ በኩል ነው የገባው አለ፣ በቀኝ ትከሻው በኩል ወዳለው ቁስል እያሳየ። ይኸውና የወጣው ደግሞ በዚህ በኩል ነው ብሎ በግራ ጭኑ ላይ ያለውን ቁስል አሳየኝ። መከራከሩ ፋይዳ የለውም። መቆሳሰሉ እንዳሰበውና እንደሚያምንበት እንደሆነ ቢሆንለት ኖሮ ቶሎ እንደሚድንም አውቃለሁ። ሰዎች የመግቢያና የመውጫ ቁስሎች ምን እንደሚመስሉ በደንብ ጠንቅቀው ያውቃሉ። ነገር ግን የመግቢያ ቁስል በጀርባቸው ከሆነ፣ ለምሳሌ የእግራቸው መጫሚያ ላይ ታፋቸው ላይ ሆኖ ሳገኘው፣ ከዚያ በኋላ መግቢያና መውጫውን መናገር ያቆማሉ። በዚህ ጊዜ ሲሮጡ ወይም ሲሸሹ ከኋላ የተመቱ መሆናቸውን በፍጹም ሊያምኑልኝ አይችሉም። በሙቀቱና ባፈር ምክንያት እኔ ከመከመይ በፊት ሁሉ ቁስሎች በበሽታ ይለከፋሉ። ባለይ መሳሪያ ብዙም ማድረግ የምችለው ነገር ስላልነበር ቁስሉን ደም በያዘመርፌ እየዋጋው ማከም ባልጀምር ኖሮ እጄን ተታሰረ ነበር የምቆጥረው። ይህ ማለት በቁስሉ ዙሪያ የሚቻለውን ያህል ደም በመርፌ ይወጋል። ይህ ደግሞ በሽታው ከቁስሉ ውጭ ወደ ሌላ ቦታ እንዳይሰራጭ ይረዳል። ደሙም የሚወሰደው ወይ ከበሽተኛው ከራሱ ወይም ከሌላ ሰው ነው። በሽታው ከሰውነት አልፎ ወደ ሰውነት የተሰራጨ ከመሰለኝ ደግሞ ከሰውነት ወደ ላይ ከፍ ብዬ ወደ እጢዎች የሚመላለሰውን ፈሳሽ እዘጋለሁ። በዚህ አሰራር ምክንያት የሚገኘውን ያልተጠበቀ ውጤት ማየት አስደናቂና ደስ የሚያሰኝም ነበር። ከ24 ሰዓታት በኋላ የቁስሉ ዙሪያ ተቆር ያለና ሰማያዊ ባለቀለም ይተካና የቁስሉ ዳር የሚገኘው የሰውነት ክፍል ተከልሎ ይደርቃል። ከሁለት ወይም ሶስት ቁስል ህክምና በኋላ መርገፍ ይጀምራል። በተቃራኒው ግን በሞተውና በደረቀው ቦታ ክፍተት እንደሚፈጠር ወይም ደም መፍሰስ እንደሚጀምር እውነት ነው። ነገር ግን ቁስሉ ንጹህ ይሆንና አስቀያሚ ሽታውም ይጠፋል። ቁስሉም በቶሎ ይድናል። ይህ የህክምና ዘዴ ግልጽ ባይሆንም ስራው ግን ቀላል ነበር። 20 ሲሲ ሲሪንጅ ከረጅም መርፌ ጋር ነው የሚያስፈልገው። ደሙ በሲሪንጅ ውስጥ እንዳይረጋ ሶዲየም ሳይትሬት የሚባል ፈሳሽ ጠብታ ይደረጋል። ከዚያ መርፌ አወጋጉ ልምድና ችሎታ እንደሚጠይቅ ግልጽ ነው። መርፌ ሲወጋ በሚፈጠረው እብጠት ምክንያት ለመጀመሪያዎቹ 10 ደቂቃዎች ህመም ይኖረዋል። ነገር ግን ህክምናው ለበሽተኛው የሚጠቅም መሆኑን የተረዳ ሐኪም ከጩኸትና ዋይታው ጆሮውን ደፍኖ ይሰራል። በአብዛኛው ጊዜ ማደንዘዣ መስጠቱ አስፈላጊ እንደማይሆን ነው የምረዳው። ባንድ አጋጣሚ እኔው ራሴ ይህንን የደም መርፌ መውሰድ ስለነበረብኝ እንዴት እንደሚያም በቀጥታ አውቃለሁ። ነገር ግን ሰው ሊቋቋመው የማይችል ነገርም አልነበረም። መዝገቤ ስለጠፋብኝ ስንት ሰው በደም መርፌ እንዳከምኩ በትክክል ቁጥሩን መናገር ባልችልም ከ80 በላይ ለመሆናቸው ግን እርግጠኛ ነኝ። ከ10 በታች በሚሆኑት ህክምናው አልሰራም ወይም በተሳሳተ መርፌ አሰጣጥ፣ አለዚያም ደግሞ በሽታው በሰውነታቸው ከቁስሉ አልፎ በመሰራጨቱ ነው። በሽተኞቹ ራሳቸው ይህ የህክምና ዘዴ ጥሩ ነው ብለው ስላመኑ ብዙዎቹ እንዲሰጣቸው ይጠይቁ ነበር። ብዙዎቹ የቆሰሉ ሰዎች የደም መርፌ ይሰጠን ብለው ይጠይቃሉ። በሚጠይቁበት ጊዜ ይህ ህክምና እንደሌላው ህክምና ሁሉ ለሚያስፈልጋቸው ሰዎች ብቻ ነው የሚሰጠው ብዬ የማቀርበው መልስ አያረካቸውም። በአራተኛው ቀን እንዳባጉና የቆሰሉ አንድ ግራዝማች አመጡልኝ። ጦርነቱ ላይ ሰዎቻቸውን ለማበረታታት አይዞህ እያሉ ሲጮሁ ጥይት በቀጥታ በተከፈተው አፋቸው ውስጥ ገባ። ጉንጮቻቸው፣ ከንፈራቸው፣ ጠቅላላ ፊታቸው አብጧል። መናገርም አይችሉም። አፋቸውን በከፈቱ ቁጥር የሚያጠወለውል ሽታ ይወጣል። ጥይቱ በቀኝ ጉንጫቸው በኩል ገብቶ በግራ ጉንጫቸው ወጥቷል። ጥይቱ ያለፈበት ቦታ ክፍተት ፈጥሯል። ቁስሉ የድርቀት ምልክት ያሳያል። ምላሳቸው በአግድሙ ተተርትሮ ቆስሏል። ጥርሳቸው ግን አልተነካም። አፋቸውን መጎማመጥ ስለማይችሉ በላዩ መጥፎ ሽታ ያለው ሽፋን የመሰለ ነገር ተጋግሮበታል። ለኔ ወዲያውኑ ግልጽ የሆነልኝ ነገር ግራዝማቹ የመጀመሪያው የደም መርፌ ሕክምና የሚደረግላቸው ሰው መሆናቸው ነው። ስለ ሕክምናው ቀኝ አዝማቹን ነገርኳቸው። መርፌ ወግቼ በቁስሉና በአካባቢው ባለው ሰውነት ክፍል መካከል ጥሩ የደም መከላከያ ከማበጀቴና በንጹህ መሸፈኛ ጨርቅ ቁስሉን ከመሸፈን ውጭ በዚያ ቀን ይሁን በተከታታይ ቀን ሌላ ያደረግኩት ነገር አልነበረም። ጉንጫቸው ላይ ለነበረው ቁስል ሌላ የተጠቀምኩት ሕክምናም አልነበረም። አፋቸው ውስጡ በደንብ ተጠረገ ምላሳቸው ላይ ያለው ቁስል በደንብ ተጠረገና የምላሱ ቁስል በመርፌ ተሰፋ። እዚያ በኋላ በጥንቃቄና በትዕግስት አፋቸውን ማጠብ ቻል። ለበሽተኛው የመጀመሪያው ቀን አስቸጋሪ ነበር። ጉንጮቻቸው ከመጠን በላይ አብጠው ነበር። በመርፌ ተሰፋው ምላሳቸውም ህመም ነበረው። መናገር አይችሉም ነበር፣ ግን ቁጣ ከተመላበት አመለካከታቸው እኔ እንደገባኝ ከሆነ እኔን እንደ ትልቅ ጅል ነው ያዩኝ። ከነበራቸው ህመም በተጨማሪ ነካክቼ ሁኔታውን አባብሼዋለሁ ማለት ነው። ለማስረዳትና ለማረጋጋት ያደረግኩት ሙከራ አልተሳካም። በብዙ ምክንያት ሞርፊን የተባለ የህመም መቆጣጠሪያ መድኃኒት ልሰጣቸውም አልደፈርኩም። በሁለተኛው ቀን ጠቅላላ ሁኔታቸው የተሻለ ሆኖ ታየ። ከሳምንታት በኋላ ቁስሉ ሁሉም ዳነ። ይህ ደግሞ ሁላችንንም ያስደሰተ ነገር ነበር። ጉንጮቻቸው ላይ ቀለል ያሉ ሁለት ጠባሳዎች ነበሩ። ነገር ግን ያን የነበረውን ሁኔታ የሚገልጽ ሌላ ምልክት አልነበረም። ንግግራቸውም ሙሉ በሙሉ ተመለሰ። በደም መርፌ በመስጠት ጥሩ ውጤት ካገኘሁባቸው አንዱ ይኸው የቀኝ አዝማቹ ቁስል ነው። ንጉሡ የቆሰሉት በሙሉ በሦስት ደረጃ ተከፍለው እንዲመዘገቡ ትዕዛዝ ሰጥተዋል። ቀለል ያለ ቁስል፣ መካከለኛና ከባድ ቁስል። የመጨረሻዎቹ ማለትም ከባድ የመቁሰል አደጋ የደረሰባቸው ሽልማት አንድ ጊዜ በሚሰጥ ገንዘብ መጠን ወይም ጡረታ ይሰጣቸዋል። ይህንን ደግሞ ሁሉም ወታደሮች ጠንቅቀው ያውቁ ነበር። እንግዲህ ቁስሉ ትንሽ ሲሆን ጩኸቱ ግን ከመጠን በላይና የሚረብሽ ይሆናል። ሐኪም፣ መሞቴ ነው። በጠናን የቆሰልኩት ሊገለኝ ነው። እንዳሻህ አርገኝ። እጄን ቁረጠው፣ ጉሮሮዬን ጨምረ ቁረጠው። ተበላሽቻለሁ። ይህን የመሰሉ ጩኸቶች ከጠዋት እስከ ማታ ድረስ እሰማ ነበር። ቀደም ባሉ በኢትዮጵያ በተደረጉ ጦርነቶች የቆሰለ ሰው ወደ ቤቱ እንዲመለስ ይፈቀድለት ነበር። ከቆሰለ ለሱ ጦርነት አበቃ። አሁን ግን ጥብቅ ትዕዛዝ ተሰጥቶ የቆሰሉት በሙሉ እዛው ግንባር ላይ እየታከሙ ሲሻላቸውና ሐኪም መዋጋት ይችላሉ ሲል ወደ ጦር ሜዳ እንዲመለሱ ይደረጋል። አንድ ቀን ከአዛዡ ከደጃች አያሌው ጥያቄ መጣ። አንድ ፊታውራሪ ወደ ቤቱ ተመልሶ ይሆን? ነገር ግን ደጃዝማች ደግሞ ይፈልጉታል። ይህ የተባለው ፊታውራሪ ብዙ ጣጣ አድርሶብኛል። ቁስሉ ቀለል ያለ ቢሆንም አልዳነም። እንዲህ አይነት ቀለል ያለ ቁስል ባላቸው ሰዎች ላይ ግራ የሚያጋባ ሁኔታ በግማሾቹ ላይ አስተውያለሁ። ቀላሉ ቁስል እንዴት ቶሎ አይድንም ነው ጥያቄው። ትሬሰሩ የሚያደርገውንም ነገር ጠጋ ብዬ በደንብ ተመለከትኩ። ነገር ግን አእምሮዬን በመላምት ሆነ በምርምር መልክ በወጥረውም መልስ ማግኘት አልቻልኩም። ትሬሰሩ ፈጠነ። ፊታውራሪው ቁስሉን ለረጅም ጊዜ ያላስጠረገ ወይም ያላሳከመ መሆኑን አስታወሰኝ። ወደ ዋሻው ሄጄ ቁስሉን ማየት አለብኝ አልኩ። የተለያዩ ምክንያቶች እያቀረበ እቢ ለማለት ሞከረ። እኔ ግን ድርቅ አልኩ። ቁስሉ የተሸፈነበት ጨርቅ ሲፈታ ቡናማና ግራጫ መልክ ያለው ነገር ከቁስሉ መሃል ተከምሮ አየው። ከስሩ ደግሞ አረንጓዴ ቀለም ያለው መግል መውረድ ጀመረ። ቁስሉ ደግሞ ከነበረው መጠን በአራት እጥፍ ጨምሯል። ቁስልን እየበላ የሚያሰፋ ኬሚካል ያለበት ይመስላል። ምንም መጠየቅም አላስፈለገኝም። የችግሩ መንስኤ ገብቶኛል። ቁስል የሚበላው መድኃኒት ከሆነ ምንም መጠየቅም አላስፈለገኝም። የችግሩ መንስኤ ገብቶኛል። ቁስል የሚበላው መድኃኒት ከሆነ ስር ነው የሚዘጋጀው፣ ስሙን ግን አላቀውም። ከቅቤና ከማር ጋር አንድ እጅ ከሁለት እጅ በሆነ መንገድ ተለውሶ ሲደረግ ቁስል እንዳይድን የማድረግ ችሎታ አለው። እነዚህ ወሮበሎች በአፍንጫዬ እየጎተቱ ሲያዞሩ ይሰንብተዋል። ጥያቄው ደግሞ ማን ነው ሚረዳቸው ነው። ለካስ ወጌሻው ነበር። ለኔ እንኳን እንደ ስራ ጓደኛ ማለት ነበር። የማላቀው ሰው ማል ነበርም። በፊት አውራሪ ነጋሽ እርዳታ ተይዞ እንዲቀመጥ አስደረኩኝ። ችሎት ቀርቦ ስንሰማ እያንዳንዱን ሰው በዚያ ሁኔታ ለማከም 5-5 ማርትሬዛ ያስከፍል ነበር። የወሰደው ገንዘብ እንዲመለስ ተደረገና 3 ሰዎች ዋስጠርቶ ሁለተኛ ካምፕ ውስጥ ፊቱን እንዳያሳይ ተደረገ። ሌሎች በጠና የቆሰሉ የሞቱም ብዙ ነበሩ። አገጫቸው በትንትኑ የወጣ ፊታቸው መለየት እስከሚያቅት ድረስ የቆሰለባቸው ምንም መሳሪያ ስላልነበረኝ ያላማራጭ እኔ ራሴ እጅና እግራቸውን የቆረጥኩባቸውንም ይጨምራል። እንደነዚህ አይነት ቆስለኞች ሳይ ይህን ሁሉ ጉዳት ባደረሱ ሰዎች ላይ ምርር ያለ የጥላቻ ስሜት ይፈጥርብኛል። ስልጣኔ ነው ተብሎ ንብረት ለመዝረፍ ጥማት ያለበት ጉልበተኛ ደካማውን የሚያጠቃ ከሆነ በዱር እንስሳት ይህን አይነት ሁኔታ አይደለም ወይ የምናየው? ብዙ የቆሰሉ ሰዎችን አየሁ። አብዛኞቹ እጅና እግራቸውን አጥተዋል። እነዚህ ሰዎች የተገኘባቸው ወንጀል ቢኖር አባት አገራቸውን ለመከላከል መሞከራቸው ብቻ ነው። ታዲያ ይህ በራሱ ድል አደረግን ተብሎ ሲጨፈር አንድ ጠብታ ቅሬታ ወይም ቁስል መፍጠር አልነበረበትም? በመጣው በሁለተኛው ቀን የፊታውራሪ ነጋሽ ልጅ ሞተ። ሽማግሌው ስሜታቸውን በምንም መንገድ አላሳዩም። እንደገናም ጀግና ሰው መሆናቸውን አስመሰከሩ። ደህናውን ልጄ አሁኑኑ እኔ እከተልሃለሁ ነበር ቃላቸው፣ ያረፈውን የልጃቸውን ቅንድብ እየሳሙ። እኔም በዚህ አምልኮና ህሊናን በሚፈትሽ ሰዓት ተካፋይ ነበርኩ። ምዕራፍ 13 የአፍጋጋ ጦርነት። በእንዳምባጉና በተደረገው ድርጊት ጠላት በንዴት የተቃጠለ ይመስላል። ከጠዋት እስከ ማታ ትላልቅ ባለ 3 ሞተር ቦምብ ጣይ አውሮፕላኖች ራስ ምሩና ደጃች አያሌው ያሉበት ካምፕ ላይ ሲያንዣብቡ ይውላሉ። ትልቅና ትንንሽ ቦምቦች የተገኘው ቦታ ላይ ሁሉ ይጣሉ ነበር። እኛም ከፍንዳታው ድምጽ ጋር ተላምደናል። ጉዳቱ መጠነኛ ነው የነበረው፣ ምክንያቱም ጦሩ በ20 ኪሎ ሜትር ካሬ ስፋት በየቦታው ተሰራጭቶ በየዋሻውና በየጉርጓዱ ተደብቆ ስለነበር ነው። በገበሬው ቤት ያሳለፍኳቸው ቀናቶች በሙሉ ነርፍ የሚሰቀጥጡ ነበሩ። ረጅም ጊዜ በኋላ አሁን ረጋ ባለ መንፈስ ሆኜ ሳስበው እንዴት አድርገን እንደዚያ ያለ አእምሮ የሚበጠብጥን ነገር እንደተቋቋምነው ሊገባኝ አይችልም። ቦምቦች ቀረብ ባለ ቦታ ሲፈነዱ ወደ አዘጋጀሁት መጠለያ እየተፋቀቅኩ ገባለሁ። መጠለያዬም በእቃዎች በፍራሽና በኮርቻ መካከል ነበር። በዚህ መንገድ ትንሽ ደህንነት ይሰማኝ ነበር። የድሪሰሩ የፈጠነ ነገር ግን የባሰ ነበር። ደብረ አባይ ያለ ቦምብ ሲወርድ ስላየ አውሮፕላን በጮኸ ቁጥር አርፎ መቀመጥ አይችልም ነበር። ሳያስበው እየሮጠ አውሮፕላኑ ወዴት እንደሚሄድ ለማየት ይወጣና ዶክተር እየመጣች ነው ይላል። ፈጠነ ሲፈራ በእንግሊዝኛ መናገር ነው የሚቀናው። ደግሞ እየሮጠ ተመልሶ ይገባል። እኔም ድምፁን አጥፍቶ መጠለያ ውስጥ አጠገቤ እንዲጋደም ትዕዛዝ እሰጠዋለሁ። እንደ ውሻ ነው የሚታዘዘው። ነገር ግን ወዲያው ተነስቶ ደግሞ መልሶ ይወጣል። እሱን አርፎ እንዲቀመጥና ዝም እንዲል ማድረግ አይቻልም። በእንግሊዝኛ ዶክተር አናታችን ላይ ናት፣ እርግጠኛ ነኝ የመጨረሻ ቀናችን ነው፣ ምን ማድረግ ይሻለናል? ما برتاتات هنا مقصص ويم مقطات لياقوماو يميشن نقر عيد اللم تسفابيس يميادر قون اندي قتل متو يبجال عندان لكي زيدك مو اندي تقاد جمك بساكم فرافرا لو يميادر قون نقر مايت يمياسك نبر ماش سونتون كبر روج جادرقو ياوروبلان انكسك كاسي لما ملكت عنقاتون قل ودبرو ودو حالات تامو مريض لاي يتنيال انين بوهن بتام سيبا زابين عندان دقيزي ايدا ودميدا ودتش برجم ساروچوز تدبقالو فتننا ديلوش دري ساروچم انين تكتلو يوتالو نسوك يمي نفسو عيرنا يسهايا موكت عمروين يارقاقال تنجت گوجو بمتارمو گوجو است اندالن عالم اکاروارم دیلا مار رگا گیا چمرنو هروپلانو چو سیلو تمدسن تین نیاسا وچن مسلالن گن اس کم بکترو گی زید رسنو دیلوچ گوده وچن ناسرا گی زید چن سلمیو ستولن ساکن نا چواتا چن اندست تبکن دیکوی یادرگو لنال ከመጣም በላይ የሆኑ ንብረቶችና ሌሎች እቃዎችም በእንዳባጉና ጦርነት ተገኝተዋል። የተለያዩ አይነት እቃዎች በየዋሻው ውስጥ ተደርድረዋል። የፍራፍሬ ጭማቂ ጠርሙሶች፣ ዱቄት፣ ስኳር፣ የሬዲዮ ክፍሎች፣ መድኃኒቶች፣ ወይን በጠርሙስ፣ ዘይት፣ ቅቤ፣ መሳሪያዎች፣ ጥጥ፣ የተጠበሰ ዳቦ በሳጥን፣ ያልጋ ልብስ የስፓኒሽ ኮፍያዎች አልጋ ጋዜጣ ብሎኖች ልብሶች መጻሕፍት በየዋሻው ተከምረዋል። በተጨማሪም ሁለት አዳዲስ ግራማፎኖች ሶስት ታይፕ መጻፊያዎችና 30 የፎቶ ካሜራዎችም ነበሩ። ወታደሮች በመጀመሪያ ማወቅ የፈለጉት ነገር ምግቦቹ መርዝነት አላቸው ወይም መበላት የሚችሉ መሆኑን ነው። እኔ እንድቀምስላቸውና እንዳረጋግጥላቸው ይፈልጋሉ። ተቀመስኩ ደግሞ ከምግቡ ባለ ንብረት ፊት መሆን አለበት። ወዲያውኑ ላረጋግጥላቸው እችል ነበር። ምክንያቱም ጣሊያኖቹ እስከ መጨረሻው ሰዓት ድረስ ምግቦቹን ይተከሙ እንደነበርና ሲለቁም በችኮላ ለቀው ስለወጡ ነው። ለማንኛውም ግን ለማረጋገጥ ብለን አንዱን አህያ ከዱቄቱ ከስኳሩና ከተጠበሰው ዳቦ እንዲበላ አደረግን። አያው ምንም አልሆነም። ወታደሮችም ተረጋጉ። ከተሸጉት ምግቦች መካከል ወታደሮች የፈለጉት ሳርዲኑን ብቻ ይመስላል። ሌሎቹን ለምሳሌ ሳልመን፣ የአሳ ዝርያ፣ ስጋ፣ የተለያዩ ፍራፍሬዎች፣ ሎብስተር፣ ማርማላት የመሳሰሉትን ለድካሜ ዋጋ የምችለውን ያህል መውሰድ ቻልኩ። የቀረው ወደ 1000 የሚሆን ጣሳ ለሽያጭ እንዲቀመጥ ሆነ። እነዚህ ነገሮች ዋጋቸው ምን ያህል እንደሆነ ስለማያውቁ ወደ ሐኪሙ እየመጡ ዋጋውን እንዲነግራቸው ይጠይቁ ነበር። አሁን መሸጥ መግዛትና እርስ በራሳቸው መነገድ ጀምረዋል። እዚህ ቦታም ቢሆን ሌላ ቦታ እንደሚደረገው ሁሉ የዕቃ ዋጋ እንደ ተፈላጊነቱና እንደ ጥራቱ ነው። አንዳንድ በጣም የሚፈልጉ ቃዎች በመጠኑ ነው የተገኙት። በተቃራኒው ደግሞ የማይፈልጉ ቃዎች በብዛት አሉ። በፍጹም አዲስ የሆነ ግራማፎን ማስተርስ ቮይስ የሚባል ስም ያለው ከሶስት ሸክላዎች ጋራ ዋጋው 4 ማርትሬዛ ተመንኩት። ታይፕ መጻፊያዎች ያን ያህል ጥቅምም አልነበራቸው። ትልቅ ታይፕ መጻፊያ በሶስት ማርትሬዛ ገዛው። የዋላዋላ የዋጋዎችን ዝርዝር በጽሑፍ አዘጋጀው። አለዚያ እረፍት የለኝም። አንድ ቀን አንድ ወታደር ወረቀቶች ይዞ መጣና የምገዛው ከሆነ ጠየቀኝ። አዎ በርግጥ ዋጋውን ከፍ ካላደረገ በስተቀር ገዛለሁ። ሰውየው ለስምንት 1000 የጣሊያን ሊሬ ኖቶች 50 ማርትሬዛ ጠየቀ። ከሌሎች ከተዘረፉ ንብረቶች ጋር የጠላት ካዝና ተገኝቷል። በውስጡም ብዛት ያለው የጣሊያን ሊሬ ተገኝቶበታል። እነዚህን በደንብ የተሳሉና የተዘጋጁ ወረቀቶች እውነተኛ ዋጋቸውን እስኪያውቁ ድረስ ብዙ ቀን ወሰደባቸው። በመጀመሪያ ዝም ብለው በየሜዳው እየጣሉ ለነፋስ ይበትኗቸው ነበር። በኋላ ግን ትግራይ ውስጥ ባልደንበት ጊዜ በሙሉ በእነዚህ ወረቀቶች ሞቅ ያለ መገበያየት ነበር። በኔ ግምት ወደ ግማሽ ሚሊዮን የሚሆን ሊሬ በዚሁ ገበያ ሲዘዋወር ነበር። ወታደሮችን በጦርነቱ ለዘረፉት ወይም ለያዙት ነገር በሙሉ እንዲከፈላቸው ፈለጉ። ለመድኃኒቶች፣ ለቁስል መጠቅለያ ጨርቆች፣ መሳሪያዎች ጭምር። ስለዚህ ደጃቻ ያለው ገንዘብ እንዲሰጡኝ ጠየቁ። እሳቸውም 200 ማትሬዛ ላኩልኝና ላገኘዋቸው ዕቃዎች መግዣ ተከፋፈለ። የነበረኝ የመድኃኒትና መሳሪያዎች መጠን ሲጨምር ሳይ ደስታዬ ከልክ ያለፈ ነበር። አሁን ያለኝ የመድኃኒትና መሳሪያ መጠን ለወራት ያህል እንደሚያዳርሰኝ ነው። ነገር ግን ሁሉም አልነበረም። ምክንያቱም ኤተር ለማደንዘዣ የሚሰጥ የሚባል መድኃኒት 1 ኪሎ ብቻ ነው የነበረኝ። ራሴን ደግሞ የዚህ መድኃኒት እጥረት ቢኖርም በቁስል አካባቢ በሚሰጥ ማደንዘዣ እጠቀማለሁ ብዬ አረጋጋሁ። ኢትዮጵያውያን ደግሞ ህመም የመቋቋም ችሎታ ስላላቸው ለቀላል ቀዶ ጥገና ህክምና ስራ ማደንዘዣ አይፈልጉም ነበር። ደጃች አያሌው ገንዘብ ሲልኩልኝ ጣሊያኖቹ መሃል አገሩን በቦምብ መደብደብ እንደጀመሩ አስታውቀውኛል። የደብረ አባይ ገዳም ከነሚያምረው ቤተክርስቲያኑ አመድ ሆኗል። በየሁለቱ ቀን ዳባት ባየር ይደበደብ ነበር። አሁን እርሻውን፣ ሰፈሩንና መንገዶችን በቦምብ ይደበድቡ ጀመር። በጸለምት አንድ ትንሽ ልጅ ያልፈነዳ ቦምብ አግኝቶ ጓደኞቹን ጠርቶ ይህ አስቀያሚ ነገር ነው፣ አባቶቻችንን የሚገል ኑ እንደብድበው በማለት ባለማወቃቸው በንዴት በድንጋይ እስኪፈነዳ ድረስ ደበደቡት። እንግዲህ እነዚህ ንጹህ ትንንሽ ፍጥረቶችም የወራሪው መጥፎ መሳሪያ ሰለባ ሆነዋል። በተጨማሪ ደግሞ ሶስት ፊታውራሪዎች ማለትም ተሻገር፣ ገሰሰና ሽማግሌው ሳይሆኑ ነጋሽ ከበለሳ ወደ ግንባር ጦር ወደ አፍጋጋ እንዲሄዱ መታዘዛቸውን ሰማው። አፍጋጋ ወደ አክሱም ወደሚወስደው መንገድ ማለት ያበር ነው። የሚገኘውም በተከዜና በእንዳስላሴ የጠላት ምሽግ መሃል ባለ ቦታ ነው። እንግዲህ ጣሊያኖቹ ጥቃት ቢጀምሩ የመጀመሪያውን ጥቃት ሊቀበሉ ነው። የፈለገው አመቺ ሁኔታና አጋጣሚ ቢፈጠርም ምንም አይነት ጥቃት እንዳይሰነዝሩ ተከልክለዋል። ራስ እምሩና ደጃዝማች ስለ ወታደሮቻቸው አቀማመጥ የተስማሙ መሆናቸውንም ሰማው። የራስ እምሩ ሰዎች ወደ አክሱም በሚወስደው መንገድ በምዕራብ በኩል እንዲቆዩ፣ የደጃች አያሌው ሰዎች ደግሞ በምስራቅ በኩል እንዲሆኑ ሆኗል። በዚህ መንገድ ጥላቻ ስሜት እንዳይፈጠርና በሁለቱ ሰራዊት በኩል የማይሆን ክርክር እንዳይጀመር ነው። አንድ ቀን ፀሐይ ሳትወጣ በሽተኞች አይቼ ወደ ቤቴ ስመለስ ሶስት የጣሊያን ቦምብ ጣይ አውሮፕላኖች ድንገት አየሁ። የገረመኝ ነገር ደግሞ አንደኛው አውሮፕላን ትልቅ ነገር ወደ መሬት ሲጣል ቀስተ ደመና በመሰለ ህብረ ቀለም ተከትሎ በሚያፏጭ ድምጽ መሬት ላይ ወደቀ። ወዲያውኑ ሰምተነው የማናቀው አይነት የፍንዳታ ድምጽ ሶስት ጊዜ ሰማን። ሌሎቹ ሁለቱም አውሮፕላኖች ተመሳሳይ ቦምብ ጣሉ። እኔ እንዳየሁት ሁሉ ድሬሰሮቹም አይተዋል። እኔም ይህ አዲስ ነገር ምን ይሆን ብዬ አሰብኩ። የራሴ ጥርጣሬ ነበረኝ፣ ግን እርግጠኛ አልነበርኩም። ልክ አውሮፕላኖቹ እንደሄዱ ቦምቡ ወደ ጣለበት አቅጣጫ ሮጥን። የወደቀው ከኛ ቦታ 300 ሜትር ርቆ ከሚገኝ ትልቅ የእርሻ ቦታ ነው። ልክ ከቦታው ለመድረስ ሲሶ መንገድ ሲቀረኝ ድንገት እንግዳ የሆነ የነጭ ሽንኩርት ወይም የሰናፍጭ ሽታ ሸተተኝ። የትኛው እንደሆነ መለየት አልችልም። ለማንኛውም ግምቴ ልክ ነበር። የጋዝ ቦምቦች ነበሩ። መርዝ መርዝ እያሉ ሰዎች እየጮሁ ከሜዳው እየሮጡ ይወጡ ጀመር። እኔም ዞሬ መሮጥ ጀመርኩ። የነበረኝ የመርዝ ጋዝ መከላከያ ጭንብል ቤቴ ውስጥ ግድግዳው ላይ እንደተንጠለጠለ ነበር። አንድ የጋዝ ቦምብ ብቻ ነው መሃል እርሻው ላይ የወደቀው። ሌሎች ሁለቱ ራቅ ብሎ ሜዳው ላይ ከእርሻው ማዶ ነው የወደቁት። በውጤቱ ሰባት ሰዎች ሲሞቱ ዘጠኙ ቆስለዋል። ሁሉም የሞቱት የሴት አገልጋዮች ነበሩ። አንድ ቤት ውስጥ ሆነው እህል እየፈጩ ዳቦ ይጋግሩ ነበር። የመርዝ ጭሱ በክፍቱ በር በኩል በበቂ መጠን ገብቶ ሳምባቸውን በጥቂት ደቂቃዎች ውስጥ አቃጥሎታል። ከቆሰሉት መሃል ደግሞ ሁለት አይነ ስውር ሆነዋል። አንዱ ገና የ14 ዓመት ልጅ ነበር። በፍንጣሪውና በመርዝ ጋዙ በትክትክ ብሎ ቆስሎ ስለነበር ከሳምንት በኋላ ሞተ። የቀሩት የቆሰሉት ስድስቱ ቆይተው አገግመዋል። ማስታወሻ መያዣዬ ጠፍቶብኝ ሊቀር ነበር። ነገር ግን ከዚህ ድርጊት ከሁለት ቀን በኋላ አገኘሁት። ቀኑን ሳየው የመርዝ ቦምብ የጣሊያኖች የገና ስጦታ ነበር። ቦምቦችን የጣሉት የገና ዋዜማ ዕለት ነው። እኔም ትልቁ በዓላችን መምጣቱ ትዝም አላለኝም ነበር። የአበሾች ገና ከአውሮፓውያን ገና 14 ቀን ዘግይቶ ስለሚከበር እኔም አብሬ በዛው ቀን ባከብር ይሻለኛል ብዬ ወሰንኩ። በአውሮፓውያን ገና የቀን ዕለት ጠዋቱኑ ከፊታውራሪ ተሻገር የተላከ ደብዳቤ ደረሰኝ። የጣሊያን ሬጅመንት አክሱምን ለቆ ወደ አፍጋጋ እየሄደ ነው። ውጊያ የማይቀር ነገር ነው። ስለዚህ ሁለት ድሬሰሮች ከመሳሪያና ቁስል ማከሚያ ቁሳቁስ ጋር በአስቸኳይ እንድልክ ጠየቁኝ። እኔም ወዲያውኑ ሁለት በቅሎ ጭነት ሙሉ ጓዝ አዘጋጀው። ነገር ግን መንገድ ወዲያውኑ መጀመር አልቻልንም። ምክንያቱም ሁለት አውሮፕላኖች በእኛና በእንዳስላሴ መሃል ባለው ሜዳ ላይ እያንዣበቡ ነበር። ተደራቢ ወይም ተጨማሪ ኃይል እንዳይሻገር እየከለከሉ እንደነበር ግልጽ ነበር። ሆኖም ከአፍጋጋ በኩል ምንም አይነት የተኩስ ድምፅ ገና አልሰማንም። እያቅማሙ ሁለቱ ድሬሰሮች አውሮፕላኖቹ ከሄዱ ከአንድ ሰዓት በኋላ ሄዱ። ይህ ሁሉ ሲሆን ሽማግሌው ፊታውራሪ ነጋሽ የተረፋቸውን ጦር አሰባስበው ድንገት የሚፈለጉ ከሆነ በማለት የዘንባባ ዛፎች ጫካ ውስጥ ሆነው ይጠባበቃሉ። የወታደሮች የውጊያ ፍላጎት ምንም አልቀነሰም። ከምን ጊዜም በላይ ያቅራሩና ይፎክሩ ነበር። ከቀኑ 7 ሰዓት የተኩስ ድምፅ ይሰማ ጀመር። ከጥቂት ደቂቃዎች በኋላ ተከታታይ የተኩስ ድምፅ መስማት ቀጠለ። ውጊያው በሙሉ ኃይል እየተካሄደ ነው። በሩቅ መነጽር ስመለከት የእኛ ሰዎች በድንጋዮችና በዛፎች ጀርባ አድፍጠዋል። ነገር ግን ሲተኩሱ ፑፍ እያለ ወደ ሰማይ የሚወጣውን ጭስ ሳይ በሚያሳዝን ሁኔታ አብዛኛው ጦር የያዘው መሳሪያ ያለፈበት አሮጌ ሞዴል መሆኑ ትዝ አለኝ። እንዲያውም በጭሱ ምክንያት የጠላት ኢላማ እንዲሆኑ ነው ያደረጋቸው። አልፎ አልፎ ወታደሮች በቡድን እየዘለሉ ወደፊት ሲሮጡ ይታያል፣ ወይም የተለማመዱትን የከበባ ዘዴ ይሞክራሉ። ሆኖም በየጊዜው ወደ ኋላ እንዲያፈገፍጉ ይገደዳሉ። ጠላትን ማየት አልቻልኩም፣ ምክንያቱም ቆየሳ ጋራ ጀርባ ተከልለው ነበር። ብዙ ሰዓታት አለፉ። ከፊታውራሪ ተሻገር የተላከ ትንፋሽ የሚያጥረው ሰው እየሮጠ መጣ። የተላኩት ድሬሰሮች አልደረሱም ብሎ ነገረኝ። መልእክተኛውም ድሬሰሮቹን ከወንዙ ባሻገር ከሜዳው ሳይደርሱ ዛፍ ስር ተቀምጠው ያያቸው መሆኑን ጠቆመኝ። የተረገሙ ፈሪዎች ሕይወታቸውን ለማዳን ኃላፊነታቸውን ዘንግተዋል። 10 ሰዎች ያሉበት አጃቢ ከፊታውራሪ ነጋሽ መጣልንና መንገድ ጀመር። ብዙ ኪሎ ሜትሮች ተጉዘን ከወንዙ ማዶ እንደደረስ አስፈሪ የሆነ የአውሮፕላን ድምፅና ፈንጂ መስማት ጀመር። በደንብ ለማየት ጋራ ላይ ወጣን። አንድ ባንድ እየተከታተለ ያዋራጭስ ሽቅብ እንደምሰሶ ወደ ላይ ትጉልል ዲልና ወዲያውኑ በያቅጣጫው ሲፈነጣጠር እናያለን። 27 አውሮፕላኖች በዙሪያው እያንዣበቡ በየቦታው ድምሰሳና ጥፋት ያስፋፋሉ። በተጨማሪ የኛ የቀዳሚው ጦር ስንቅና ትጥቅ ክፍል ሰዎች በሜዳው ሲሮጡ አየሁ። አውሮፕላኖቹ ጥቃት እየደረሰባቸው ነበር። ውጊያው ጨበጣ ስለነበር የራሳቸውን ሰዎች ላለመጉዳት አብራሪዎቹ ውጊያው ቦታ ላይ ቦምብ መጣል አልደፈሩም። እዚህ ሁኔታ ውጊያው ወዳደበት ቦታ መቀጠል አልተቻለም። ከዛፉ ስር ያገኘዋቸው ድሬሰሮች ለራሳቸው መጠለያ እንዲፈልጉና ጓዙንም እንዲጠብቁ ትዕዛዝ ተሰጣቸው። እኔና ጃቢዎቼ ባየነው ነገር ፈዘን ጋራው ላይ ባሉ ቁጥቋጦች ስር ቆም። አሁን ወደ ማለፊያው በር በመሄድ ቦታ እየያዘ ያለውን የጠላት ጦር ማየት ቻል። ኢትዮጵያውያን ደግሞ በእልክ መቋቋም ጀመሩ። አንድ ቡድን ጣሊያኖችን ከጀርባ ለማጥቃት ወደ ቆየትሳ ተራራ ሲገሰግስ በብዙ የጣሊያን አውሮፕላኖች ታየ። ያም ሆኖ ተበታትኖ ግፊቱን ቀጠለ። ኢትዮጵያውያኑ መሪ እንደጎደላቸው ማየት ይችላልው። በጭራሽ መሪ ያለ አይመስልም። በመቶ በመቶ ሰዎች ያሉባቸው ቡድኖች ከያቅጣጫው ይተራመሳሉ። ብዙ ጊዜም እርስ በርሳቸው ይተላለፉ ነበር። በሌላ በኩል ጣሊያኖቹ ያለማቋረጥ ወደፊት ይገፋሉ። ተፋላሚዎቻቸው ኢትዮጵያውያኑ ጣሊያኖቹን ከጀርባ ለመክበብና ለማጥቃት መንገዱን ከፍተውላቸው የሄዱ ይመስላል። የታክቲክ ጠላትን ያሳሰበው ይመስላል። ነገር ግን የኛ ሰዎች ለረጅም ጊዜ ውጊያውን መቀጠል ይችላሉ? አውሮፕላን በላያችን ላይ አለፈና ቁልቁል ወርዶ ከኛ የኪሎ ሜትር ርቀት ላይ ያረፈ። ገና ሞተሩ ሳይቆም ሶስት ሰዎች ዘለው ወጡና ወደ ምስራቅ አቅጣጫ መሮጥ ጀመሩ። ወዲያውኑ ሌላ አውሮፕላን በላያቸው ላይ ከነፈ። ነገር ግን በራሱ እንደ እንዝርት መሽከርከር ጀመረና በአፍንጫው ተከሰከሰና ተገልብጦ በጀርባው እንደወደቀ በእሳት መያያዝ ጀመረ። ይህ ሁሉ በጥቂት ሰከንዶች ውስጥ ነው የሆነው። ገና ምንም ቃል ሳልተነፍስ የኔ አጃቢዎች የሚሮጡትን ጣሊያኖች ለመያዝ ወደ ሜዳው መሮጥ ጀምረዋል። እነሱን ያዩ ሌሎች ደግሞ ተከተሏቸው። የጣሊያን አውሮፕላኖች አሳዳጆችን ለመግታት በመሞከር አውቶማቲክ መሳሪያ በቅርብ ተጠግተው ይተኩሱና ቦምብ ይጥሉም ነበር። በማለፊያው በር ላይ ያለው የጣሊያን አዛዥ ሶስቱ ጓዶቹ ያሉበትን አደጋ ይመለከት ነበር። ከዚህ ቀጥሎ አይቸው የማላቀው አስደናቂ ትዕይንት ተፈጠረ። ወደ 100 የሚሆኑ ፈረስ ጋላቢዎች ከማለፊያው በር በኩል ያዋራጉም እያስነሱ መጋለብ ጀመሩ። አንገታቸውን ወደፊት ሰደድ አድርገው ሲከንፉ ፈረሶቹ መሬት ላይ የተኙ ነው የሚመስሉት። ጋላቢዎቹ ደግሞ ወይ የፈረሶች አንገት ላይ ተጋድመዋል ወይ ፈረሱ ላይ ቆመው ወደ ኋላ ዞረው ተቀምጠው በግራና በቀኝ እየተኮሱ የጦርነት ጩኸት ያሰማሉ። ሌሎች ሳይሆኑ ካዛኮች ወይም የሰሜን አፍሪካ አረቦች ናቸው እንዲህ አይነት ግልቢያ የሚችሉት ብዬ አሰብኩ። ከትሪፖሊ የመጡ ፈረሰኞች ነበሩ። ሶስቱ የሚሸሹት ጣሊያኖች ጋላቢዎቹን ሲያዩ ወደ እነሱ ሮጡ። ወዲያውኑ ፈረሰኞቹን ተቀላቅለው ተሰወሩ። ጋላቢዎቹ ፍጥነታቸውን የቀነሱ ቢመስልም ያቆመ ሰውም አልነበረም። ከዛም ትልቅ ክብ ሰሩና በመጡበት ፍጥነት ወደ ኢትዮጵያውያኑ ተመለሱ። ትክ በማይገኝለት ድፍረት ሞትን ሳይፈሩ በመደናገጥ ከፈዘዙበት ኢትዮጵያውያኑ መካከል ገብተው ማጥቃት ቀጠሉ። ማቆሚያ የሌለው ከሚመስል አንድ ሰዓት በኋላ ጋላቢዎቹ ወደ ማለፊያው በር ተመለሱ። ጣሊያኖቹን አድነዋቸዋል። ግን አምስት አረቦችና ፈረሶች ሜዳው ላይ እንደተጋደሙ ቀርተዋል። የአረቦቹ ጋላቢዎች ላይ የነበረው ትኩረት ለመቀነስ ቃኝ ያስካሪ ወታደር ቡድን በሜዳው በግራ በኩል ሄዷል። ነገር ግን በሁሉም አቅጣጫ ተከቦ ነበር። ሌላ ተጨማሪ ቡድን ደርሶ ባያስጥራቸው ሙሉ በሙሉ ይደመሰሱ ነበር። ከባድ ውጊያ ቀጠለ። ብዙ የጣሊያን መኮንኖች ሞቱ። የጠላት ጦርም ተበታትኖ ወደ ኋላ ማፈግፈግ ጀመረ። በዚህ ሰዓት ከተራራው ጀርባ የሄደው የኢትዮጵያውያን ጦር ከጀርባ ያጠቃ ይመስላል። ምክንያቱም ጨለማው ሳይመጣ የጣሊያኖቹ ማለፊያ በሩን ትተው ሸሽተዋል። ከዚያ ከግማሽ ሰዓት በፊት የመጨረሻው አውሮፕላን ተመልሶ ሄዷል። ኢትዮጵያውያን ማታውኑ በዚህ ቦታ አደሩ። የውጊያውን የተለያየ ደረጃ ስከታተል ተመስጬ ስለነበር ስለራሴ ምንም ሳላስብ ብቻዬን መቅረቴን አላስተዋልኩም ነበር። አጃቢዎቼ አልተመለሱም። ድሬሰሮቹም የት እንደሄዱ አላውቅም። ወደ ቦታዬ ብቻዬን መንገድ መጀመሩ ራስን ከመግደል ነው የሚቆጠረው። በዚህ ግርግር ሰዓት ብቻውን የሚጓዝ ነጭ ሰው ከታየ ለመተኮስም የሚያቅማማ አይኖርም። ያለሁበት ቦታ ሌሊቱን ማሳለፍ ነበረብኝ። ሲነጋ ሰው እኔን ፍለጋ መምጣቱ አይቀርም። በቅጠሎችና በቅርንጫፎች መኝታ አዘጋጅቼ ወዲያውኑ ተጋደምኩ። እሳት ለማንደድ አልደፈርኩም። እንቅልፍ ያልመጣም፣ ነገር ግን አልተሰላቸውም ነበር። ሐሳቤ ቀን በሆነው ነገር ላይ ነበር። በተለይ ከጣሊያኖቹ በኩል ፈረሰኞቹ ተአምረኛ በሆነ መንገድ ጣሊያኖቹን ያዳኑበት ሁኔታ። እኔ እንኳን ፈረስ የምወድ ሰው አይደለሁም። ከጧቱ ሰሳ ሲሆን የሆነ ሰው ሐኪም ብሎ ሲጠራ ሰማሁ። የተከበሩት ሽማግሌ ፊታውራሪ ነጋሽ ራሳቸው ነበሩ። እንደሳቸው አባባል ከሞት ሊያድኑኝ ነው የመጡት። በውጊያው ሳቢያ ሁሉም ሰው ረስቶኛል። አውሮፕላኖች በጊዜ መጥተው በጦርነቱ ለምን እንዳልተካፈሉ ማሰብ ጀመር። ከቀኑ 9 ሰዓት እስከሚሆን አልመጡም። ከብዙ ቀናት በኋላ ሰላዮቻችን ሲመለሱ ምክንያቱ ግልጽ ሆነልን። እኔም ከጦርነቱ በኋላ 2 የጣሊያን መኮንኖች አነጋግሬ ሁኔታውን አረጋግጫለሁ። የገና ዕለት ጠዋት 7 ቦምብ ጣይ አውሮፕላኖች ሙሉ በሙሉ ቦምብ እንደጫኑ ከአክሱም ወደ አፍጋጋ እንዲበሩ ታዘዋል። 6ቱም ተጭነው ነበር። 7ኛውን ለመጫን ዝግጅት በሚደረግበት ጊዜ አንድ ነገር ተፈጠረ። ሁኔታው በትክክል እንዴት እንደሆነ አይታወቅም። ነገር ግን የሚባለው አንድ ሰው ቦምብ መሬት ላይ ጥሎ ፍንዳታ ተጀመረ። ጥቂት ደቂቃዎች ዘግየት ብሎ ሁሉም በቦታው የነበሩት 7 አውሮፕላኖች ወደ ሰማይ ተነሱ። በዚህ ጊዜ ግን ወደፊት ሌላ ጉዳት እንዳያደርሱ በፈንጂው ብትንትን ብለው ነበር። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ